ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 19 2016 ዓ.ም ዝግጅታችን ጀመረ። የትግራይ ተዋጊዎች ከያዟቸው የአላማጣ አካባቢዎች እንደሚወጡ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አስታወቁ። የማንነት አስመላሽ ኮሚቴው ግን ከዚህ የተለየ ሀሳብ አላቸው።
በትክክል እያስወጡም አልነበረም። እየተደረገ ያለውም ነገር ዓለም አቀፍ ማህበረሰቡን በማዳረግ መግለጫ በሰጡበት ሰዓት ላይ እንደገና ደግሞ ኃይል ማስገባት ነው ተይዞ ያለው ነገር እና በፍጹም ስህተት ትክክልም አይደለም።
የሰማችኋቸው የከተማዋ ከንቲባና የራያ ወሎ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በክልሎች ደረጃ የሚደረገው የውይይት ምዕራፍ በአዲስ አበባ ሊጀመር መሆኑም ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በማስተናገድ አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ለዋና ዋና የዓለም ዜናው ወደ እንግዱ።
በድጋሚ እንደምናመሻችው የነ ሊቀ አእላፍ ቀሲስ በላይ የዋስትና ጥያቄ ውድቅ ተደረገ። ኢሰመጉ በመንግስት ጥቃትና ጫና ደርሶብኛል አለ። እስራኤል በራፋ ተፈናቃዮች ላይ ያደረሰችውን ጥቃት ግብፅ አወገዘች። እንዲሁም በፓፑዋ ኒውጊኒ የተራራ ናዳ ከ2000 በላይ ሰዎች ከነህይወታቸው ተቀበሩ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት ሐሰተኛ ሰነድ በመጠቀም ከ6 ሚሊዮን ዶላር በላይ ገንዘብ ለማዘዋወር በመሞከር ተጠርጥረው የከባድ ሙስና ወንጀል ክስ በተመሠረተባቸው እነ ሊቀ አእላፍ ቀሲስ በላይ መኮንን የቀረበውን የዋስትና ጥያቄ ውድቅ አድርገዋል። የዋስትና ጥያቄውን ያልተቀበለው ችሎቱ በተከሳሾች የክስ መቃወሚያና በአቃቤ ሕግ ምላሽ ላይ ለመበየን ተለዋጭ ቀጠሮ ሰጥቷል። ኬኔዲ አባተ አጭር ዘገባ አለው።
ሐሰተኛ ሰነድ በመጠቀም ከኢትዮጵያ ንግድ ባንክ የአፍሪካ ህብረት ቅርንጫፍ ከ6 ሚሊዮን ዶላር በላይ ለማውጣት ሙከራ አድርገዋል በሚል ከተከሰሱ 5 ግለሰቦች መካከል አንደኛ ተከሳሽ ሊቀ አእላፍ ቀሲስ በላይ መኮንንና ሁለተኛ ተከሳሽ እያሱ እንዳለ ባለፈው ሳምንት በጠበቆቻቸው አማካኝነት ባቀረቡት የዋስትና ጥያቄ ላይ ውሳኔ ለመስጠት የተቀጠረው የዛሬ ችሎት ዋስትናውን አልተቀበለም። የተከሳሾች ጠበቆችና አቃቢያን ህግ በዋስትናው ጥያቄ ላይ ክርክር ያደረጉት ባለፈው ሰኞ ግንቦት 12 ቀን 2016 ዓ.ም ነበር። ዛሬ ሰኞ ግንቦት 19 ቀን 2016 ዓ.ም የዋለው ችሎት የአቃቤ ህግን መከራከሪያ ተቀብሎ ዋስትናውን ውድቅ አድርጓል። ችሎቱ ለውሳኔው ያቀረበውን ምክንያት ያስረዱት ከሊቀ አእላፍ ቀሲስ በላይ ጠበቆች አንዱ አቶ ገብሩ ማህተመ ሰይፉ ውሳኔው የተሰጠው በሁለት ዳኛዎች መሆኑንም ገልጸዋል።
አንደኛው ዳኛ ከአንደኛ ተከሳሽ ወይም ከቀሲስ በላይ ጋር ትውውቅ ስላለን በመንፈሳዊ አገልግሎትም መንፈሳዊ አባቴ ናቸው። ስለዚህ ቅርርብ ስላለን ጉዳዩን አመልከት በክርክሩ ሂደት ላይ ጫና ይፈጥርብኛል ወይም ደግሞ ስለማይፈልጉ የፍርድ ቤት መቋቋሚያ አዋጅን በመጥቀስ ራሳቸውን ከችሎቱ አንስተዋል። በመሆኑም ብይኑ የተሰጠውና የተወሰነው በሁለቱ ዳኞች ነው፣ በተሳቢ ዳኛውና በጋራ ውሳኔ መሰረት ነው የተሰጠው። በዚህ መሰረት እንግዲህ ባለፈው ያቀረባቸውን ክርክሮች በመተቸት ፍርድ ቤቱ የተከሰሱበት ድንጋጌ ከባድ የሙስና ወንጀል በመሆኑ በሕግ ዋስትና የሚያስከለክል ሁኔታ ስላለው ምናልባትም በሁኔታዎች ዋስትና ለመፍቀድ የሚያስችሉ ምክንያቶች ቢኖሩም ክሱ ግን በሕግ ዋስትና የሚያስከለክል ክስ በመሆኑ ምክንያት አልተቀበለውም።
አቃቤ ሕግ ባለፈው ሳምንት በአንደኛና ሁለተኛ ተከሳሾች ለቀረበው የክስ መቃወሚያ የጽሑፍ ምላሽ አቅርቧል። ሶስተኛ ተከሳሽ ደግሞ በጠበቆቻቸው አማካኝነት የክስ መቃወሚያ በዛሬው ዕለት አቅርበዋል። ችሎቱ በሶስቱ ተከሳሾች የክስ መቃወሚያና በአቃቤ ሕግ መልስ ላይ ብይን ለመስጠት ለፊታችን ግንቦት 29 ቀን ቀጥሯል። አራተኛና አምስተኛ ተከሳሽ ዛሬም ችሎት አልቀረቡም። ፖሊስ አፈላልጎ እንዲያቀርባቸው ካላገኛቸውም ከሚኖሩበት ወረዳ በጽሑፍ ማረጋገጫ እንዲያቀርብ ችሎቱ ትዕዛዝ ሰጥቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኢሰመጉ በመንግስት ጥቃትና ጫና ደርሶብኛል አለ። በሌላ በኩል ደግሞ በኪነ ጥበብ ስራዎችና ባለሙያዎች ላይ የሚደረጉ ጫናዎች እንዲቆሙ የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ጥሪ አቅርቧል። ባለፉት ዓመታት በኢትዮጵያ መንግስት ተጽዕኖዎች እንደተደረጉበት በሳምንቱ መጨረሻ በለቀቀው መግለጫ ያስታወቀው የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ደርሰውብኛል ያላቸውን ጥቃቶችና ጫናዎች አትተዋል። አመራሮቹ እና ሰራተኞቹ በመንግስት ኃይሎች ክትትል፣ ዛቻና እስር እንደሚፈጸምባቸው የመብት ተሟጋች ድርጅቱ በመግለጫው አመልክቷል። መጋቢት 28 ቀን 2016 ዓ.ም ከሰዓት 10 ሰዓት ተኩል አካባቢ ሲቪል የለበሱ ሁለት የመንግሥት የደህንነት አባላት ወደ ኢሰመጉ የሥራ ኃላፊ መኖሪያ ቤት በመሄድ ዛቻና ማስፈራራት ፈጽመዋል። እነዚህ የደህንነት አባላት አመራሮቹ የሚሰሩትን ሥራ እንደሚያውቁ እየተከታተሏቸው እንደሆነ፣ የሰብአዊ መብቶችን ከማስከበር ሥራቸው እንዲቆጠቡና መንግሥትን በሰብአዊ መብት ጥሰቶች ከመወንጀር እንዲቆጠቡ፣ ካልሆነ ግን ዋጋ እንደሚከፍሉ ማስጠንቀቃቸው በቅርብ ጊዜያት የተፈጸሙ ናቸው ካላቸው ዝርዝር ውስጥ ይገኝበታል። ከዚህም ቀደም ተመሳሳይ ድርጊት በኢሰመጉ የሥራ ኃላፊ ላይ መፈጸሙን ድርጅቱ አውስቷል። በተለያዩ ክልሎችም በሠራተኞቹና በአባላቱ ላይ ወከባ፣ ጥቃትና ዘረፋ እንደሚፈጸም፣ ይህም በአብዛኛው የመብት ጥሰት ለማጣራትና ለመሰብሰብ በሚደረግ ጥረት ወቅት የሚያጋጥም መሆኑን ኢሰመጉ አስረድተዋል። በሌላ በኩል በኪነ ጥበብ ባለሙያዎችና ስራዎች ላይ የሚደረጉ ጫናዎች እንዲቆሙ ሲል የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ጥሪ አድርጓል። ኪነ ጥበብን ማፈን የሐሳብ ነጻነትን መጋፋት ስለሆነ ተገቢ ጥበቃ ሊደረግበት ይገባል ሲሉ የማዕከሉ ዋና ዲሬክተር አቶ ያሬድ ኃይለማርያም ጥሪ ማድረጋቸውን መግለጫው አመልክተዋል። ማዕከሉ በዚሁ መግለጫው ከቅርብ ጊዜ ወዲህ በኪነ ጥበብ ባለሙያዎችና የጥበብ ስራዎች ወይም የኪነ ጥበብ መድረኮች ላይ የደረሱ ያሉ ወከባዎች፣ ክልከላዎች፣ እስሮችና ጫናዎች ከዕለት ዕለት እየበረቱ መምጣታቸው ድርጅታችንን ያሳስበዋል ብሏል። ፖለቲካ የተባለ ቲያትር መድረክ መከልከሉን እንዲሁም እብደት በህብረት የተሰኘው የመድረክ ተውኔት አዘጋጅና ተዋናይ ባለሙያዎች እንደታሰሩ ማረጋገጡን ማዕከሉ አስታውቋል። በመጨረሻ ማዕከሉ ባስተላለፈው ጥሪ መንግስት ለጥበብ ባለሙያዎች የኪነ ጥበብ ምህዳሩን እንዲያሰፋና ያሰራቸውንም ባለሙያዎች እንዲለቅ ጠይቋል። ድርጅቶቹ ባወጡት መግለጫ ላይ ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት ምላሽ ለማድረግ ያደረግነው ጥረት አልተሳካም፣ ምላሽ እንዳገኘን ይዘን እንመለሳለን። እስራኤል በራፋ ተፈናቃዮች ላይ ያደረሰችውን ጥቃት ግብጽ አውግዛለች። የእስራኤል ኃይሎች ሆን ብለው በራፋ በድንኳን ውስጥ በሚኖሩ ተፈናቃዮች ላይ ድብደባ ፈጽመዋል ስትል ግብጽ ጥቃቱን አውግዛለች። በጥቃቱ ቢያንስ 40 ሰዎች መገደላቸውን በጋዛ የሚገኙ የሲቪል ድርጅቶች አስታውቀዋል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ወታደራዊ ዘመቻዎች በአፋጣኝ እንዲቆሙ ሲል ዓለም አቀፉ የወንጀል ችሎት የሰጠውን ትዕዛዝ እስራኤል እንድታከብር ጠይቋል። ጥቃቱ ግልጽ የሆነ ዓለም አቀፍ የሰብአዊ ሕግጋት ጥሰት ነው ያለው ሚኒስቴሩ ራሳቸውን መከላከል የማይችሉ ሲቪሎችን በማጥቃትና በጋዛ ሆን ብሎ እልቂትና ውድመት በመፍጠር ስፍራው ወደፊት መኖሪያ እንዳይሆን ያለመ ፖሊሲ ነው ሲል አውግዟል። ዮርዳኖስም በበኩሏ ጥቃቱን በማውገዝ ተከታታይ የጦር ወንጀሎችን በመፈጸም ላይ ነች ስትል እስራኤልን ከሳለች። ጥቃቱ የዓለም አቀፉን የወንጀል ችሎት ትዕዛዝና ዓለም አቀፍ የሰብአዊ ሕግጋትን የጣሰ መሆኑንም ዮርዳኖስ አመልክታለች። በተፈናቃዮች መጠለያ ላይ ጭፍጨፋ ተፈጽሟል ሲሉ የፍልስጤማውያን ፕሬዚደንት ቢሮውና ሐማስ አስታውቀዋል። በተመሳሳይ የቱርኩ ፕሬዚደንት ረጀብ ታይብ ኤርዶዋን የእስራኤልን ጥቃት አውግዘዋል። እስራኤል የጦር ወንጀልና የዘር ፍጅት በመፈጸም ላይ ነች ሲሉ ኤርዶዋን ክስ ሲያሰሙ ሰንብተዋል። እስራኤል በበኩሏ በአየር በፈጸመችው ጥቃት ሁለት የሐማስ መሪዎችን መግደሏንና ሲቪሎች ተገድለዋል የሚሉትን ሪፖርቶች እየመረመረች መሆኑን አስታውቃለች። በመጨረሻም በደቡብ አፍሪካ ረቡዕ ሊደረግ በታቀደው የምርጫ ቀን ድምፅ መስጠት የማይችሉ መራጮች ዛሬ ሰኞ ድምፅ ሲሰጡ ውለዋል። በምርጫው ቀን ስራ ላይ ለሚሆኑ አካል ጉዳተኞችና ሌሎችም ልዩ ዝግጅት የሚያስፈልጋቸው ሰዎች ዛሬ ድምጽ እንዲሰጡ ሲፈቀድ፣ አጠቃላይ ህዝቡ ግን ረቡዕ ወደ ምርጫ ጣቢያ ለማምራት ቀጠሮ ይዟል። ዛሬ ድምጽ የሰጡት 1.6 ሚሊዮን እንደሚሆኑ ሲገመት፣ አጠቃላይ ድምጽ ሰጪዎች 27.6 ሚሊዮን ይሆናሉ። የምርጫ አስፈጻሚዎች 624 ሺህ የሚሆኑ አካል ጉዳተኞችን በየቤታቸው የዞሩ ድምጽ እንዲሰጡ አድርገዋል። የረጅም ጊዜ ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ANC ተቀባይነት እያጣ መሆኑን የህዝብ አስተያየት መለኪያዎች በማሳየታቸውና በዚህ ምርጫ በፓርላማ የበላይነትን ያጣል የሚል ግምት በመኖሩ ምርጫው ታሪካዊ ሊሆን ይችላል ተብሏል። ANC ባለፈው ቅዳሜ የመጨረሻውን የምርጫ ዘመቻ በአንድ ስቴዲየም አከናውኗል። የሙዚቃ ዝግጅቱን ተከትሎ ፕሬዚደንት ሲሪል ራማፎሳ ንግግር ሲጀምሩ የታዳሚው ቁጥር እየሳሳ መምጣቱን የAFP ዘገባ አመልክቷል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ለቀሪው ዝግጅቶች ወደ ስመኝሽ መልሳቸዋል።
እንግዱን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ግንቦት 19 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁንም በድጋሚ አብራችሁን እንድትሆኑ እጋብዛለሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የትግራይ ታጣቂዎች ከአከራካሪው የራያ አላማጣ አካባቢዎች ከሆኑት ጋርጃልና በቅሎ ማነቂያ ለቀው እንዲወጡ መወሰኑን የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ አስታውቀዋል። የከተማዋ ከንቲባና የራያ ወሎ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ በበኩላቸው የፕሬዝዳንቱ መግለጫ ዓለም አቀፍ ማህበረሰብን ለማታለል ነው ሲሉ ተችተዋል። በአንጻሩ አሁንም ተጨማሪ ታጣቂዎች እየገቡ ናቸው ሲሉም ከሰዋል። ሙልጌታ ጽብሃ ዝርዝሩን ይዟል።
የትግራይ ኃይሎች በቅርቡ ከያዟቸው ጋርጃልና በቅሎ ማነቂያ ከተባሉ የራያ አላማጣ አካባቢዎች እንዲወጡ አስተዳደራቸው መወሰኑን የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በማህበራዊ የትስስር ገጻቸው አስታውቀዋል። ውሳኔው ከፌዴራሉ መንግስትና ከአማራ ክልል ጋር በተደረሰ መግባባት የተላለፈ እንደሆነ የገለጹት ፕሬዚደንቱ በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮች የመመለስ ሂደት ለማቀላጠፍ እንደሚያስችል አመልክተዋል። አስተዳደራቸው ተጨማሪ እርምጃዎች በመውሰድ ተፈናቃዮች እንዲመለሱ ለማድረግ በሂደት ላይ እንዳለ አቶ ጌታቸው አስረድተዋል። የትግራይ ታጣቂዎች እንዲወጡ ተወስኗል ስለተባለው የአቶ ጌታቸው ረዳ መግለጫ የአሜሪካ ድምጽ የጠየቃቸው የራያ ወሎ አማራ ማንነት አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ በሰጡት ምላሽ ዓለም አቀፍ ማህበረሰቡን ለማታለል ነው ሲሉ አጣጥለዋል። በተጻራሪው አሁንም ተጨማሪ የክልሉ ታጣቂዎች ወደ አካባቢዎቹ እየገቡ ናቸው በማለት ወንጅለዋል።
እያስወጡም አልነበረም። እየተደረገ ያለውም ነገር ዓለም አቀፍ ማህበረሰቡን በማታለል መግለጫ በሰጡበት ሰዓት ላይ እንደገና ደግሞ ኃይል ማስገባት ነው ተይዞ ያለው ነገር እና በፍጹም ስህተት ትክክልም አይደለም። አሁን ራሱ ከተማ መሀል ላይ አሁን በዚህ ሰዓት ራሱ ከዚህ ከገርጀሌ ወዲህ ባጃጆችን ሁሉ እያስቆሙ ከረንት እያስገቡ ነው። ከነጥቃቸው
ልዩነቶች በሰላማዊ መንገድ ብቻ መፍታት እንደሚገባ ያስገነዘቡት አቶ ኃይሉ ባላማጣና አካባቢው ያለው ህዝብ በጸጥታ ችግርና በመሰረታዊ ህዝባዊ አገልግሎቶች እጦት እየተንገላታ እንደሆነ አመልክተዋል። ባላማጣ ከተማ የፌዴራል የጸጥታ ኃይሎች እንደሚገኙ የጠቆሙት አቶ መንገሽ ሐጎስ የተባሉ የከተማዋ ነዋሪ የአላማጣ ሆስፒታል በመዘጋቱ ነፍሰ ጡር የሆኑት ባለቤታቸው ወደ መሆኒ ከተማ ተጉዘው ለመውለድ እንደተገደዱ ተናግረዋል።
ባላማጣ ከተማ ያለው ነገር ምንድነው? መከላከያና ፌዴራል ፖሊስ ነው ከተማ ላይ ያሉት። ከዛች አስፋልት ከአላማጣ ወደ ቆቦ መውጫና ከአላማጣ ወደ ኮረ መውጫ ያለችው አስፋልት ብቻ ነው ያሉት ፌዴራልና መከላከያ። ሚስቴ ነፍሰ ጡር ነበረች፣ ልትወልድ ወደ ህክምና ወስጃት ነበረ። ሆስፒታል ስንሄድ ያገኘ ነው ምንድነው? ዘበኛ ብቻ ነው ያገኘ ነው። እኛ የነበረን አማራጭ ምንድነው? ወደ መሆን ሄደን እንድንታከም ነበረ። መሆን ሄድን፣ እግዚአብሔር ይመስገን በሰላም ተገላገለች። ሌሎች ሰዎች እኛ ጋር አሁን እኔ ያየሁት መንገድ ላይ የወለዱ ነበሩ፣ ወደ 6 ሰው አካባቢ እኛ ከገባን በኋላ እኛ በጊዜ 12 ሰዓት ነበር የገባነው። ከኛ በኋላ ግን ወደ 6 ሰዓት አካባቢ ካለማጣ ነው የመጣነው እያሉ የመጡ ነበሩ በባጃጅ። እኔ አሁን መደረግ የሚሻለው ብዬ ማስበው ለህዝቡም የሚጠቅመው ለሰላሙ የሚጠቅመው ፌዴራል መንግስትም የአስተዳደራዊ መዋቅሩንም አስተካክሎ ልጆቻችንም እንዲማሩ ህክምናም እኛም በአቅራቢያችን ሁልጊዜ እንደነበረው። በነገራችን ላይ አለማጣ ሆስፒታል ማለት በትግራይ ብቻ ሳይሆን በኢትዮጵያ ደረጃ ተሸላሚ የነበረ ሆስፒታል ነው። እንደዚህ ሆነ ሲባል በጣም የሚያሳፍር ነው።
የአካባቢው ነዋሪ ህዝባዊ አገልግሎቶችን ያገኝ ዘንድ መንግስት በአፋጣኝ አስተዳደራዊ መዋቅሩን እንዲዘረጋም አቶ መንገሻ ጠይቀዋል። ስማቸው እንዲገለጽ ያልፈለጉ ሌላው የከተማዋ ነዋሪ በበኩላቸው ወደ መሆኒና ወደ ቆቦ አካባቢዎች የተፈናቀሉ ዜጎች በመመለስ ላይ እንደሚገኙ ጠቅሰው መንግስታዊ አገልግሎት በአስቸኳይ መጀመር አለበት ሲሉ አመልክተዋል።
ስለዚህ ያው አስተዳደር ተከፈተ ማለት ሁሉ ነገር ስራ ጀመረ ማለት ነው። ሰላም አለ ማለት ነው። ሰላም ሲመጣ ነው ሁሉ ነገር ይሰራ። ስራ በሁለቱም ወገን ያሉት ሰላም ቢፈጠር የተሻለ ነው። አስተዳደር ተቃውሞ ተሎ ብሎ መስሪያ ቤቶች ክፍት ሆነው ተማሪዎች እንዲማሩ መሰረተ አገልግሎት የሚፈልጉት ሁሉ ነገር ከተሟላ ያው ከተማ ሰላም መጣ ማለት ነው።
በጉዳዩ ላይ ከትግራይ ክልል አመራሮች ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከዚህ ቀደም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ የፌዴራሉ መንግስት አከራካሪ እያለ በሚጠራቸው አካባቢዎች ከጦርነቱ በኋላ የተመሰረቱ አስተዳደሮች እንዲሁም የአካባቢ ፖሊስና የጸጥታ መዋቅሮች እንዲፈርሱ ከፌዴራሉ መንግስት ጋር እንደተስማሙ መግለጻቸው አይዘነጋም። ምክትል ፕሬዚደንቱ በዚያ መግለጫቸው ከጦርነቱ በኋላ በአካባቢዎቹ የተቀጠሩ የመንግስት ሰራተኞችም እንዲለቁም በየስፍራው የተቀመጡ የቦታ ስሞችና ባንዲራዎችም እንዲነሱ መግባባታቸውን ጠቅሰዋል። የተፈናቃዮች የእርሻ መሬትና መኖሪያ ቤታቸው ነጻ በማድረግ እንደሚመለስላቸውና ተመላሽ ተፈናቃዮችም ከነዋሪዎች ጋር የአካባቢ አስተዳደር እንደሚመርጡም ማስታወቃቸው ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
የሰኞ ምሽት ዘገባችንን ነው የተከታተላችሁት ያላችሁት። አሁን ደግሞ ወደ ትንታኔው መጽሔት እናልፋለን። በኢትዮጵያ በክልሎች ደረጃ የሚከናወነው የሀገራዊ ምክክር ምዕራፍ በመጪው ረቡዕ በአዲስ አበባ ከተማ እንደሚጀመር ኮሚሽኑ አስታውቋል። ኮሚሽኑ ዛሬ ሰኞ ለጋዜጠኞች በሰጠው መግለጫ ከነገ በስቲያ ግንቦት 21 2016 ዓ.ም በሚጀመረው የርዕሰ መዲናይቱ የምክክር ምዕራፍ ከተለያዩ የህብረተሰብ ክፍሎች የተውጣጡ 2500 በላይ ተወካዮች ይሳተፉበታል ተብሏል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
ከተቋቋመ የሁለት ዓመታት ዕድሜ ያስቆጠረው የኢትዮጵያ ሀገራዊ ምክክር ኮሚሽን በእስካሁን ሂደት በአብዛኞቹ ክልሎች የሀገራዊ ምክክር ተሳታፊዎች ልየታ ማጠናቀቁን አስታውቋል። ሁለተኛው ምዕራፍ ደግሞ በክልሎችና በከተማ አስተዳደሮች ደረጃ የምክክር መድረኮችን ማካሄድ እንደሆነ ያመለከተው ኮሚሽኑ ይኸው የምክክር ምዕራፍ ከነገ በስቲያ ሮብ ግንቦት 21 ቀን 2016 ዓ.ም በአዲስ አበባ እንደሚጀመር አስታውቋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በአዲስ አበባው የምክክር መድረክ ሶስት ዋና ዋና ተግባራት እንደሚከናወኑ ዘርዝረዋል።
ከግንቦት 21 እስከ 27 ቀናት የሚካሄደው መርሃ ግብር ተሳታፊዎች በምክክርና በውይይት የአጀንዳ ሀሳቦችን ያመጣሉ። ሁለተኛ፣ እነዚህ የተለያዩ ባለድርሻ አካላት አጀንዳዎቻቸውን የጋራ በማድረግ ያሰባስባሉ፣ ያደራጃሉና የመፍትሄ ሀሳቦችን ያንሸረሽራሉ። በመጨረሻም የሂደቱ የተለያዩ ባለድርሻ አካላት ለሀገራዊ ምክክር ጉባኤ ተሳታፊ የሚሆኑ ተወካዮቻቸውን ይመርጣሉ። ይህ የምክክር ምዕራፍ ከ2500 በላይ ተወካዮችን ተሳታፊ ያደርጋል።
ይኸው የምክክር ምዕራፍ በሌሎች ክልሎችና የከተማ አስተዳደሮችም እንደሚቀጥል ተመልክቷል። ምክክሩ በአዲስ አበባ የተጀመረው ከተማዋ የኢትዮጵያ ርዕሰ መዲና በመሆኗና ነዋሪዎቿም የኢትዮጵያን ብዝሃነት ስለሚያንጸባርቁ ነው ተብሏል። ዋናውን ሁሉን አቀፍ ሀገራዊ ጉባኤም በአንድ ዓመት ጊዜ ውስጥ ለማዘጋጀት መታቀዱን ምክትል ዋና ኮሚሽነር ሂሩት ገብረስላሴ አስረድተዋል።
በእኛ ዕቅድ የተሰጠን ጊዜ ገደብ ከማለቁ በፊት ሀገራዊ ምክክር የሚባለውን ጉባኤ ለመጥራት እምነት አለን፣ ለመጥራት ዕቅድ አለን።
በክልሎችና በከተማ አስተዳደሮች ከሚደረገው ምክክር ቀጥሎ ያለው ሂደት ሶስተኛው ምዕራፍ ሲሆን ኮሚሽኑ በተለያየ መንገድ ከተሰበሰቡት አጀንዳዎች ዋና ዋናዎቹን በመለየት ለሀገራዊ የምክክር ጉባኤ የሚቀርቡትን አጀንዳዎች የሚቀርጽበት እንደሆነ ተጠቁመዋል። አራተኛው ምዕራፍ ዋናው የምክክር ጉባኤ ነው። ይኸውም በዋና ዋና ሀገራዊ ጉዳዮች ውይይት የሚደረግበትና ለመንግስት የሚቀርቡ ምክረ ሐሳቦች የሚለዩበት ይሆናል። በመንግስት የሚከናወነው የትግበራው ምዕራፍ አምስተኛው ሲሆን ኮሚሽኑ ትግበራውን ይከታተላል ተብሏል። የኢትዮጵያ ሁሉ አቀፍ ሀገራዊ ምክክር አስፈላጊነት በድጋፍና በተቃውሞ አሰላለፍ የተለያዩ አመለካከቶችን እያስተናገደ ይገኛል። ኮከስ በመባል የሚታወቀውና 11 ተቃዋሚ የፖለቲካ ፓርቲዎችን በአባልነት ያቀፈው ስብስብ ኮሚሽኑ ገለልተኛም አሳታፊም አይደለም በማለት በሂደቱ እየተሳተፈ እንዳልሆነ አስታውቋል። በሌላ በኩል የምክክር ሂደቱን ከሚደግፉት ሀገራት አንዷ የሆነችው ዩናይትድ ስቴትስ የኢትዮጵያ አምባሳደር ኤርቪን ማሲንጋ ቀደም ሲል በአዲስ አበባ ባስተላለፉት የፖሊሲ መልእክት ችግሮችን ለመፍታት ሁሉም የፖለቲካ ተዋንያን የሀገራዊ ምክክር ስርዓቱን እንዲጠቀሙበት ጥሪ ማቅረባቸው ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ በተያዘው የአውሮፓውያኑ ዓመት መባቻ ከተደረገው የረጅም ርቀት ጥቃት ወዲህ ለመጀመሪያ ጊዜ ሐማስ በዚህ ሳምንት መጨረሻ ወደ ቴል አቪቭ ሮኬቶችን ተኩሷል። እስራኤል በበኩሏ በርካታ ቁጥር ያላቸው ሚሳይሎችን ማክሸፏን አስታውቃለች። ይህን የሚዳስሰው የአሜሪካ ድምፅ ዘጋቢ አራሽ አረብሳዲ ዘገባ ተከታዩ ነው። እሁድ ዕለት የሮኬት ውርጅብኝ በዘነበባት የእስራኤል ከተማ ቴል አቪቭ የከተማዋ የማስጠንቀቂያ ደወል ሲጮህ ውሏል። የእስራኤል መከላከያ ኃይልም ሰዎች መጠለያ ፍለጋ እንዲሯሯጡ ምክንያት የሆኑትን በርካታ የሮኬት ተተኳሽ ሚሳይሎች ማክሸፉን አስታውቋል። ጥቃቱ የደረሰው የእርዳታ መኪናዎች ከእስራኤል ወደ ደቡብ ጋዛ ዋና መግቢያ በሆነው በኬረም ሻሎም ድንበር ማቋረጫ በኩል ካለፉ ከሰዓታት በኋላ ነው። የእርዳታ አቅርቦት በኬረም ሻሎም በኩል እንዲሆን የተደረገው እስራኤል በራፋ ላይ የምታካሄደውን ጥቃት በመቀጠሏ ሲሆን፣ ግብጽም እስራኤል ግዛቱን ለፍልስጤማውያን እስከምትመልስ ድረስ ወደ ራፋ የሚያሻግረውን ድንበር ለመክፈት ፈቃደኛ አልሆነችም። እስራኤል በጋዛ ሰርጥ ላይ መጠነ ሰፊ ወረራ ያካሄደችው ምዕራባውያን አሸባሪ ቡድን ብለው የፈረጁት የሐማስ ቡድን እንደ አውሮፓውያን አቆጣጠር በጥቅምት 7 በእስራኤል ላይ ጥቃት ካደረሰ በኋላ ነው። በሐማሱ ጥቃት 1200 ሰዎች መገደላቸው የተገለጸ ሲሆን በምላሹ በተደረገው የእስራኤል ጥቃት ከ35000 በላይ በአብዛኛው ሲቪል ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር አስታውቋል። በጋዛ ከፍተኛ ረሃብ መከሰቱንም የተባበሩት መንግስታት ድርጅት ገልጾ አስጠንቅቋል። እስራኤል ግን አሁንም ሐማስን ለማጥፋትና በጥቅምቱ ጥቃት በታጣቂዎች ከተወሰዱት 250 ታጋቾች መካከል የቀሩትን ለማስመለስ ጥረቷን እንደምትቀጥል አስታውቃለች። ይህ በእንዲህ እንዳለ እስራኤላውያን በጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግስት ላይ ተቃውሟቸውን ማሰማት ቀጥለዋል። አንዳንዶች ኔታንያሁ ታጋቾችን ለማስለቀቅ በቂ ስራ እየሰሩ አይደለም ሲሉ፣ ሌሎች ጦርነቱ እንዲያበቃ ይጠይቃሉ። በዚህ በቀጠለው ግጭት ምክንያት ባለፈው ሳምንት የዓለም አቀፉ የወንጀለኞች ፍርድ ቤት ዋና አቃቤ ሕግ እስራኤል ራስን በራስ የመከላከል መብት እንዳላት አመልክቶ በሐማስና ኔታንያሁን ጨምሮ በእስራኤል ዋና አመራሮች ላይ የእስር ማዘዣ ለማውጣት ጠይቋል። ዋና አቃቤ ሕግ ካሪም ካህን
Those rights however do not absolve Israel.
ይሁን እንጂ እነዚህ መብቶች እስራኤልን ዓለም አቀፍ የሰብአዊነት ሕግጋትን ከማክበር ግዴታዎቿ ነጻ ያደርጓታል። ሆን ብሎ ሕፃናትና ሴቶችን ጨምሮ በሲቪል ሕዝቦች ላይ ሞት፣ ረሃብ፣ ጉዳትና ስቃይ ማድረስ ወንጀል የሆኑ ወታደራዊና ፖለቲካዊ ግቦችን ማሳኪያ መንገዶች ናቸው።
ኔታንያሁ የካህንን አስተያየት ለፖለቲካ ዓላማ የታሰበ ሲሉ በመግለጽ ካህን በዓለም ዙሪያ የተስፋፋ ባለው ጸረ ሴማዊነት ላይ ቤንዚን እያርከፈከፉ ነው ብለዋል። ይህ በእንዲህ እንዳለ የአየርላንድ፣ ኖርዌይ እና ስፔን መሪዎች ለፍልስጤም መንግስት እውቅና እንደሚሰጡ አስታውቀዋል። ውሳኔው ተምሳሌታዊ እርምጃ ቢሆንም ኔታንያሁ በጉዳዩ ላይ ባደረጉት ንግግር ሰላም የሚያመጣና እስራኤልን ሐማስን ከማሸነፍ የማያስቆም ለሽብርተኝነት የተሰጠ ሽልማት ነው ሲሉ ጠርተውታል። የእስራኤልና ሐማስ ጦርነት 8ኛ ወሩን ሊያስቆጥር ጥቂት ሳምንታት ብቻ በቀረው ወቅት ቀጠናዊ ውጥረቱም እያየለ መምጣቱን ቀጥሏል። በኢራን የሚደገፈውና ምዕራባውያን በአሸባሪነት የፈረጁት ሂዝቦላ ከደቡብ ሊባኖስ ድንበር እስራኤል ላይ ያነጣጠሩ ተከታታይ ጥቃቶችን መፈጸሙን የአሜሪካ ድምጽ ራዲዮም ሆነ አሶሲየትድ ፕሬስ በገለልተኛ አካል ማረጋገጥ ባልቻሉት አንድ ቪዲዮ አስታውቋል። ቡድኑ ባወጣው መግለጫ ጥቃቶቹ የተፈጸሙት በጋዛ ሰርጥ ላሉ ጽኑ የፍልስጤም ህዝቦችና ክብር የሚሰጠው የመቋቋም ኃይላቸው ድጋፍ ለመስጠት ነው ብሏል። በአራሽ አረብ ሳዲ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ አሜሪካ ስናልፍ ደግሞ ከትላንት በስቲያ ቀዳሜ ከሊበርታሪያን ብሔራዊ ፓርቲ ንግግር ያደረጉት የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጠንካራ ተቃውሞ ገጥሟቸዋል። ፕሬዝዳንት ጆ ባይደን ደግሞ ባለፈው ቀዳሜና እሁድ ለአዲስ ተማሪዎች ባደረጉት ንግግር የአሜሪካ ዲሞክራሲ ጠባቂ እንዲሆኑ አበረታቷቸዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ያጠናቀረችው ዘገባ ተከታዩ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በአብዛኛው የምርጫ ዘመቻቸው ወቅት ከሚሰበሰቡ ከፍተኛ ቁጥር ያላቸው ደጋፊዎቻቸው በተለየ ቅዳሜ ዕለት ከሊበርታሪያን ፓርቲ ብሔራዊ ጉባኤ ላይ ንግግር ሲያደርጉ ከፍተኛ ትችት አስተናግደዋል። የሪፐብሊካን ፓርቲ ወክለው የሚወዳደሩት ፕሬዝዳንታዊ እጩ የፖለቲካ አስተያየቶችን በመጻፍ በሚታወቀው ድሮይ መርዶክ የተጻፈ አንድ ጽሑፍ ሲጠቅሱ ተሰብሳቢዎች ከፍተኛ የጩኸት ድምጽ አሰምተዋል።
ዲሮይ ዶናልድ ጄ ትራምፕ ለሊበርታሪያን ፓርቲና ብሔራዊ ጉባኤው ቅዳሜ ንግግር ያደርጋሉ። ሊበርታሪያን ፓርቲ ትራምፕን ለዩናይትድ ስቴትስ ፕሬዝዳንትነት እጩ አድርጎ ማቅረብ አለበት ብሎ ጽፏል። በጣም ጥሩ ነው። በጣም ጥሩ። ግን ማሸነፍ ከፈለጋችሁ ብቻ። ምናልባት ማሸነፍ አትፈልጉም ይሆናል። ምናልባት ማሸነፍ አትፈልጉም።
ትራምፕ መራጮች ወደ ዋይት ሀውስ እንዲመለሱ ከፈቀዱላቸው ቅድሚያ ሰጥተው የሚያስፈጽሟቸውን ጉዳዮች ሲያብራሩ ደግሞ ተሳታፊዎቹ የጭብጨባና የድጋፍ ድምፅ አሰምተዋል።
ትምህርትን በተመለከተ የማርክሲስትና ኮሚኒስት እንዲሁም የዘር እና ጾታ የተመለከቱ ጉዳዮችን ለልጆቻችን ለሚያስተምሩ ትምህርት ቤቶች የፌዴራል ገንዘብ ድጋፍ እናቋርጣለን። ወንዶችን ከሴቶች ስፖርት እናስወጣለን። የክትባትና የአፍ መሸፈኛ ለሚያስገድድ ትምህርት ቤት አንድ ሳንቲም አልሰጥም።
በድጋሚ ለመመረጥ ዘመቻ እያደረጉ ያሉት ፕሬዝዳንት ጆ ባይደንም ቅዳሜ ዕለት ለየት ላሉ የህብረተሰብ ክፍሎች ንግግር አድርገዋል። ኒውዮርክ ግዛት ለሚገኘው ዌስት ፖይንት የዩናይትድ ስቴትስ ወታደራዊ አካዳሚ ተመራቂዎች
ወታደሮቻችንን በዓለም ዙሪያ በተለያዩ ቦታዎች በተመሳሳይ ጊዜ ብዙ የተለያዩ ነገሮችን እንዲያደርጉ የጠየቅንበት ጊዜ በታሪክ አልነበረም።
የአሜሪካ ወታደሮች ወደ ጦር ሜዳ እንደማይሄዱ አስረግጠው የተናገሩት ባይደን ዩናይትድ ስቴትስ ለዩክሬን የምትሰጠውን ድጋፍ ግን አጽንኦት ሰጥተው አስረድተዋል። ባይደን አክለው እስራኤል ላይ በቅርቡ በተካሄደው የኢራን የድሮን ጥቃት የአሜሪካ ጦር ስለነበረው ሚናና ወደ ጋዛ ሰብአዊ እርዳታ እንዲገባ እየተሰራ ስላለው ስራ ተናግረዋል። በተጨማሪም ተመራቂዎቹ በዌስት ፖይንት የተማሯቸውን እሴቶች አጥብቀው እንዲይዙ ባይደን አበረታተዋቸዋል።
ውጥን ሐሳቦች ተግባራዊ እንዲሆኑ ጠባቂ ያስፈልጋቸዋል። እናንተ የ2024 ተመራቂዎችም ዋናው ተግባራችሁ ያ ነው። የነጻነት ተሟጋቾች፣ የነጻነት አሸናፊዎች፣ የነጻነት ጠባቂዎች ናችሁ። እውነቴን ነው የምላችሁ፣ የአሜሪካ ዲሞክራሲ ጠባቂዎች ናችሁ።
ዩናይትድ ስቴትስ ሰኞ ዕለት በጦርነት የተሰዉ ዜጎቿን የምታስብበትን ሜሞሪያል ዴይ እያከበረች ባለችበት ወቅት ባይደን ቨርጂኒያ ግዛት በሚገኘው የአርሊንግተን ብሔራዊ መቃብር በሚካሄደው ስነ ስርዓት ላይ ይገኛሉ። የትራምፕ ዘመቻም በጦርነት ለተሰዉ የአሜሪካ ዜጎች ክብር የሚሰጥ መግለጫ አውጥቷል። ጎን ለጎን ደግሞ ትራምፕ በ2024 ፕሬዝዳንታዊ ምርጫ የሚያደርጉትን ፉክክር የሚደግፍ 175 ፊርማ ያካተተ አርበኞችና የወታደር ቤተሰቦች ለትራምፕ የተሰኘ ጥምረት መቋቋሙን ይፋ አድርጓል። ጎን ለጎን የሳምንት ለቀድሞ ፕሬዝዳንት ጠበቆች ስራ የሚበዛበት እንደሚሆን ይጠበቃል። ትራምፕ ህገወጥ ድርጊታቸውን ዝም ለማሰኘት የማባበያ ገንዘብ ከፍለዋል በሚል ለቀረበባቸው ክስ ጠበቆቹ ማክሰኞ ዕለት 12 አባላት ባሉት የዳኞች ስብስብ ፊት ቀርበው የመዝጊያ መቃወሚያ ንግግራቸውን ያሰማሉ። በቬሮኒካ ባልደራስ ኤግሊሲያስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። و ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው እያዳመጣችሁት ያላችሁት። አሁን ለሁለተኛው አጋማሽ ቀዳሚ ወደ ሆነው ዝግጅት እናልፋለን። ሐኪሞን ይጠይቁ። ሄፒታይተስ ተላላፊ በሆኑ ቫይረሶችና ተላላፊ ባልሆኑ ቫይረሶች ወይም ኤችቢቪ አማጭነት የሚከሰት የጉበት ብግነት ወይም መቆጣት ህመም ነው። በጥቁር አንበሳና በላንሴት ሆስፒታል በማስተማርና የሕክምና ሙያ እያገለገሉ የሚገኙት ዶክተር ዮሐንስ ብርሃኑ ቫይረሱ በሰውነት ውስጥ እንደሚገኝ ለማወቅ በጊዜ ሕክምና ለማግኘት ወደ ሕክምና ተቋማት መሄድ እንደሚያስፈልግ ይመክራሉ። ዶክተር ዮሐንስን ለምሽቱ የሐኪሙን ይጠይቁ መሰናዶ ያነጋገረቻቸው ጽዮን ግርማ ናት።
ሄፓታይተስ በዓለም ላይ በየቀኑ 3500 ሰዎችን ለህልፈት እንደሚዳርግ በቅርቡ ፖርቱጋል ውስጥ በበሽታው ላይ ያተኮረ ዓለም አቀፍ ጉባኤ በተካሄደበት ወቅት የዓለም የጤና ድርጅት ይፋ አድርጓል። በገዳይነቱ ከተላላፊ በሽታዎች በሁለተኛ ደረጃ በሚጠቀሰው ሄፓታይተስ ሳቢያ የሚሞተው ሰው ቁጥር እየጨመረ እንደሚገኝ ያስጠነቀቀው ድርጅቱ በሽታውን ለመዋጋትም ፈጣን እርምጃ መወሰድ እንዳለበት እያሳሰበ ይገኛል። ይህንኑ የጉበት ብግነት ወይም መቆጣት በሽታ አይነት ምንነት፣ የሚያስከትለውን ጉዳት፣ ምርመራውንና ሕክምናውን በተመለከተ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ዶክተር ዮሐንስ ብርሃኑ ይባላሉ። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታልና በላንሴት አጠቃላይ ሆስፒታል የአንጀትና የጉበት ስፔሻሊስት ናቸው። ዶክተር ዮሐንስ ማብራሪያውን ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም እያመሰገንኩ በቅድሚያ ሄፓታይተስ ምንድን ነው ለሚለው ጥያቄ ከሰጡት ማብራሪያ እንጀምራለን።
በቀጥታ ትርጉም እንግዲህ ሄፓታይተስ ማለት የጉበት መቆጣት ማለት ነው። ነገር ግን አብዛኛውን ጊዜ በተለይ በታዳጊ ሀገሮች ውስጥ ይህንን የጉበት ላይ መቆጣት ወይ የጉበት ላይ ጉዳት ከሚያመጡ በሽታዎች ውስጥ አንዱና ዋናው የጉበት ቫይረሶች ናቸው። እና እነዚህ ጉበት ቫይረሶች ጉበት ላይ በሚያመጡት መቆጣትና ጉዳት ምክንያት አንደኛ ጉበት ስራሩ እንዲስተጓጎል ወይ ደግሞ ሊቨር ፌለር የምንለው ነገር እንዲከሰት ያደርጋሉ። ሌላው ደግሞ ለጉበት ካንሰር፣ ለሌሎችም ችግሮች ሊያጋለጡ ይችላሉ።
ምን ያህል አይነቶች አሉት ሄፓታይተስ?
በዋነኝነት አሁን አዳዲስ የሆኑ ቫይረሶችም እየተከሰቱ ምንም እንኳን በሕክምና ምን አይነት አስተዋጽኦ አላቸው የሚለው ነገር ግልጽ ባይሆን ግን በዋነኝነት አምስት አይነት የጉበት ቫይረሶች አሉ። ኤቢሲዲኢ ተብለው ይጠራሉ። በጣም አስፈላጊና በተለይ ደግሞ ረጅም ጊዜ ጉዳት የሚያመጡት ሄፓታይትስ ቢ እና ሄፓታይትስ ሲ የሚባሉት የቫይረስ አይነቶች ናቸው።
ሄፓታይትስ ኤቢሲዲ እና ኢ መካከል ያለውን ልዩነት ሊያብራሩልን ይችላሉ?
በአፈጣጠኑ ቫይረሶች የተለያየ አይነት አከፋፈል አላቸው በህክምና። ይሄ ዲኤንኤ አርኤንኤ የምንላቸው አይነት ቫይረሶች አሉ። ግን ዋነኛው ልዩነታቸው በተለይ በሚያመጡት ተጽዕኖ አንጻር ሲታይ ሄፓታይትስ ኤ፣ ሄፓታይትስ ኢ የምንላቸው ለአጭር ጊዜ የሚቆይ አይነት የጉበት መቆጣት ነው የሚያመጡት። አብዛኛውን ጊዜ ብዙ የሚያሰጋ አይነት ጉዳት የሚያመጡ አይደሉም። የሚቆይና ለረጅም ጊዜ በመቆየት ቀስ በቀስ ጉበት ላይ ጉዳትን በማስከተል ለከፋ ችግር የሚዳርጉት በዋነኝነት ሄፓታይትስ ቢ እና ሄፓታይትስ ሲ ናቸው። ሄፓታይትስ ዲ የሚባለው ቫይረስ ብዙ ጊዜ ከሄፓታይትስ ቢ ጋር በተደራቢነት የሚከሰት እና ከዛ ጋር ተያይዞ ጉዳት የሚያመጣ ነው። ስለዚህ በዋነኝነት ችግር የሚያመጡት ቫይረሶች ሄፓታይትስ ቢ እና ሄፓታይትስ ሲ የምንላቸው ናቸው።
የሄፓታይትስ ቢ እና ሄፓታይትስ ሲ የመተላለፊያ መንስኤዎቹ የሁለቱስ ደግሞ ልዩነት የትኛውስ ነው ከሁለቱ አደገኛ የሚባለው?
ሁለቱም ቫይረሶች በሚያመጡት ተጽዕኖ ወይ በሚያመጡት ችግር አንጻር ሁለቱም አደገኛ ቫይረሶች ናቸው። ግን ዋነኛውን ልዩነት አላቸው። አንደኛ ነገር ሄፓታይትስ ቢ እና ሄፓታይትስ ሲ የሚያጠቋቸው የአካባቢዎች ትንሽ ይለያያሉ። አሁን ሄፓታይትስ ሲ በተለይ ባደጉት ሀገራት አሜሪካን ጨምሮ በብዛት የሚታይ የቫይረስ አይነት ሲሆን ሄፓታይትስ ቢ ደግሞ ሞር በታዳጊነት ላይ ባሉ ሀገሮች ላይ በብዛት ይታያል። አፍሪካ ውስጥ፣ ራሚያ ውስጥ እነዛ በብዛት የሚታይ ቫይረስ ነው። የሚያጠቁት ሰው ብዛትም የተወሰነ ልዩነት አላቸው። አሁን ሄፓታይትስ ቢ ኦልሞስት በዓለም ውስጥ ከ350 ሚሊዮን በላይ ሰዎችን የያዘ የበሽታ አይነት ነው። ሄፓታይትስ ሲ ደግሞ ወደ 130 ሚሊዮን አይነት ህዝብ በዚህ ኢንፌክሽን የተጠቃ ነው። መተላለፊያውን በተመለከተ መተላለፊያቸው የተወሰነ ተመሳሳይነት አለ። ሄፓታይትስ ቢ እና ሲ በደም መበከል፣ በመርፌ በደም ትራንስፊውዥን፣ በዛ የመተላለፍ ጸባይ ያላቸው ትንሽ ልዩነት ያላቸው ምንድን ነው? ሄፕታይተስ ቢ በግብረ ስጋ ግንኙነት የመተላለፍ እድል አለው። በተጨማሪ ደግሞ ከእናት ወደ ልጅም የመተላለፍ እድል አለው። እነዚህ ቻንሶች በሄፕታይተስ ሲ ላይ በብዛት የሚታዩ አይደሉም። ስለዚህ ሞር የመተላለፍ ቻንሱ የሄፕታይተስ ቢ እንዲሰፋ ያለ ነው። ነገር ግን እንደየሀገራት እንደየአካባቢ ይለያያል። አሁን ለምሳሌ የመርፌ አጠቃቀም ችግር ያለባቸው ወይ ደግሞ አደንዛዥ እጽ በደም ስር መጠቀም ባለባቸው አካባቢዎች ሄፕታይተስ ሲ በብዛት የሚታይ ሲሆን እንደ አፍሪካ ያሉ ሀገሮች ላይ ደግሞ ሄፕታይተስ ቢ ነው በብዛት የሚታይ።
ወደ ኢትዮጵያ እናምጣና ኢትዮጵያ ውስጥ አሁን ባለው ሁኔታ ቅድም የጠቀሱት ዓለም አቀፍ ቁጥርም ስለሆነ ኢትዮጵያ ውስጥ ምልክቶቹ የሚታይበት መንገድ እና ምርመራውን በተመለከተ በቂ እውቀት አለ ወይ? ምቹስ ነው ወይ?
አሁን ባለው ሁኔታ ሀገራችን ውስጥ ባለው መስፋፋት ላይ ባለው የሕክምና ዲስትሪቢሽን አንጻር አሁን የተሻለ ግንዛቤም የተሻሉ ቴስቶችንም የማግኘት እድሉ እየሰፋ ነው የመጣው። እኛ ሀገር ባሉ ጥናቶች ሄፕታይተስ ቢ የሚባለውን ብንወስድ ኦልሞስት ከ8-10% ያህል ህዝባችን በዚህ በሽታ ተጠቂ ነው ብለን እናምናለን። ነገር ግን የምርመራዎቹ ተደራሽነት አሁንም ዝቅተኛ ነው። እነዚህ ምርመራዎች በብዛት አሁን እየተሰራጩ እየተሻሻሉ ይመጣል። የሰውም ግንዛቤ እየተሻሻለ ይመጣል። ሄፕታይተስ ሲንም በተመለከተ ህዝብ ላይ ባለው ኢንፍሉዌንስ አንጻር ኦልሞስት እስከ 1%-2% የሀገራችን ህዝብ በዛ ይጠቃል ተብሎ ይታመናል። ነገር ግን እሱም ቢሆን አትሊስት የምርመራ ቴክኖሎጂው ዲስትሪቢሽን የተሻሻለ ስለሆነ የሰውን ግንዛቤ የተሻሻለ ስለሆነ አሁን ብዙ ሰዎችን እናያለን። ተደራሽነቱም እየጨመረ የመጣበት ሁኔታ ነው ያለው።
እንዴት ነው አንድ ሰው በሄፕታይተስ መያዙን ማወቅ የሚችለው?
መያዝን የሚታወቀው የደም ላይ የሚሰሩ ምርመራዎች አሉ። እነዚህ ምርመራዎች በተለይ መጀመሪያ ላይ ስክሪኒንግ ቴስት የምንላቸው አሉ። መኖሩን ለማወቅ የምንጠቀምባቸው ቴስቶች ናቸው። እነዚህ ሄፕታይተስ ቢም ሄፕታይተስ ሲንም መጀመሪያ ለማወቅ የሚረዱ ናቸው። እንግዲህ አንዴ ከታወቀ በኋላ ደግሞ የበሽታውን ሲቪሪቲ ወይ ደግሞ ክፋት ለማየት፣ የቫይረሱን መጠን ለማየት፣ ሕክምና ለመከታተል የምንጠቀምባቸው ራሳቸውን የቻሉ ተጨማሪ በብዛት ደም ላይ የሚታዩ ምርመራዎች አሉ። የሚያመጡትን ጉዳት ወይ ደግሞ የጉዳቱን መጠን ለማወቅ ደግሞ ደም ላይ በአልትራሳውንድም ሌሎችም ደግሞ ኢላስቶግራፊ እንደዛ የምንላቸው ምርመራዎችን ማድረግ ያስፈልጋል።
በጣም በከፋ ሁኔታ ላይ ነው ወይም ደግሞ አስጊ ሁኔታ ላይ ነው የሚባለው ምን ደረጃ ላይ ሲሆን ነው ወይም ምን ሲያደርግ ነው?
እነዚህ ቫይረሶች በተለይ ጉበት ላይ ጉዳት አምጥተው የጉበታችን በትክክል እንዳይሰራ ሲያደርጉት፣ ስራውን ሲያስተጓጉሉት፣ ወይም የጉበት የሊቨር ፌለር የምንለው ደረጃ ላይ ሲደርስ በጣም የከፋ ነው እንላለን። ሌላው ደግሞ የሚያመጡት ችግር ለጉበት ካንሰር የማጋለጥ ጸባይ ያላቸው የጉበት ካንሰር ሲደርስም የከፋ ችግር ነው ብለን እናምናለን።
የህክምና አማራጮቹ ምን ምንድን ናቸው? እንዴትስ ነው ምንስ ሲደርስ ነው መታከም ያለበት?
አሁን ባለንበት ዘመን እነዚህ ቫይረሶች በህክምና በመድኃኒቶች የሚታከሙ በሽታዎች ናቸው። ስለዚህ መድኃኒቶቹም በተደራሽነትም ደረጃ አሁን በኛም ሀገር ውስጥ ያሉ ስለሆነ መታከም የሚችሉ ናቸው። ዋናው ችግር ምንድን ነው? እነዚህ በሽታዎች በጣም ቋሚ የሆነ ወይም መመለስ የማይችል አይነት ደረጃ ላይ ጉዳት ሳያደርሱ መታከም መቻል። ስለዚህ መታከም መጀመር ያለበት ማንኛውም ሰው መጀመሪያ ይሄ በሽታ መኖሩን ለማወቅ ምርመራዎች ቢያደርግ ይመከራል። በተለይ ሄፕታይተስ ቢ ቅድም እንዳልኩት በኛ ሀገር በብዛት የሚታይ ቫይረስ ስለሆነ እንደ ስክሪኒንግ ወይም ደግሞ መጀመሪያ ቀድሞ ለማወቅ ምርመራዎች ቢደረጉ እንመክራለን። ሄፕታይተስ ሲም ብዛቱ በጣም ከፍተኛ ባይባልም የሚያመጣው ጉዳት ከፍተኛ ስለሆነ ሰዎች ምርመራ አድርገው ይሄ በሽታ እነዚህ ቫይረሶች አሉ ወይስ የሉ የሚሉትን ነገሮች ቢለዩ እንመክራለን። አንድ ይሄ ነገር ከታወቀ በኋላ በየጊዜው በሚደረጉ ምርመራዎች ጉበት ላይ ጉዳት እያመጡ ነው ወይ፣ የቫይረሶች መጠን ከፍተኛ ነው የሚለውን ነገር በምርመራዎች ማድረግ ይቻላል። ሕክምና ከፍተኛ ጉዳት ሳይደርስ ቢደረግ ይመረጣል። አሁን ሄፕታይተስ ቢን በተመለከተ በተለይ ጉበት ላይ ዝቅተኛም የሆነ ጉዳት ከደረሰ የቫይረሱ መጠን ደም ውስጥ የሚታይ ከሆነ በመድኃኒቶች መድኃኒት መጀመሩ ወደ ከፋ ደረጃ እንዳይሄድ ይከላከልናል። ሄፕታይተስ ሲ ደግሞ አሁን ባለው የመድኃኒት አይነት አሁን ባለው ቴክኖሎጂ በአጭር ጊዜ ህክምና ሙሉ በሙሉ ሊጠፋ ስለሚችል በሽታ መኖሩ ከተረጋገጠ እሱንም የማከም እድሉ ከፍተኛ ስለሆነ ሰዎች በዛ ደረጃ ላይ እንዲታከሙ እንመክራለን። ግን በማንኛውም ደረጃ ላይ አንድ ሰው ይሄ ቫይረስ ካለው ይህን ጉበት ላይ ጉዳት ቢኖር ራሱ መታከሙ የበለጠ ጉዳት እንዳይደርስ ፕሮግረሱን ለመከላከል ይረዳል።
በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ጥቁር አንበሳ ስፔሻላይዝድ ሆስፒታል እና በላንሴንት አጠቃላይ ሆስፒታል የአንጀትና የጉበት ስፔሻሊስት ዶክተር ዮሐንስ ብርሃኑ ለሰጡ ማብራሪያ እናመሰግናለን።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
ዝግጅታችን እንደቀጠለ ነው። በተከታይ የምናልፈው ደግሞ ወደ አፍሪካ ነክ ርዕሶች ይሆናል። በዓለም ዙሪያ ህዝበኝነት እየተስፋፋ ነው። ደቡብ አፍሪካም ከዚህ የተለየች አይደለችም። ደቡብ አፍሪካ ባለፉት 30 ዓመታት ከተደረጉት ሁሉ ወሳኝ የሆነውን ምርጫ ከነገ በስቲያ ረቡዕ ታካሄዳለች። ከጆሃንስበርግ ኬት ባሰሌት ባጠናቀረችው ዘገባ ምን ያክሉ የፖለቲካ ፓርቲዎች የዜጎችን ብሶቶች አንግበው እየተንቀሳቀሱ እንደሚገኙ ታስቀኘናለች። ቆንጅታየ ለምሽቱ የአፍሪካ ነክ ርዕሶች ታስደምጠናለች።
በደቡብ አፍሪካ ተነገ በስቲያ ረቡዕ እንደ አውሮፓውያን የዘመን አቆጣጠር ግንቦት 29 ቀን ምርጫ ይካሄዳል። በምርጫው ከሚወዳደሩት የፖለቲካ ፓርቲዎች መካከል ባዕዳን ፍልሰተኞች ከሀገራችን ይውጡልን፣ የተሰረዘው የሞት ቅጣት ተመልሶ ስራ ላይ መዋል አለበት የሚል አቋም የሚያቀነቅነው የፖለቲካ ፓርቲ አንዱ ነው። ያለማቋረጥ ነጮቹ ገበሬዎች ይገደሉ የሚል መዝሙር የሚያሰማ ሌላ ፓርቲም ይወዳደራል። የሮማና የደቾች ህግ በአፍሪካዊ ባህላዊ ህግ መተካት አለበት። በታዳጊነት እድሜያቸው ልጅ የወለዱ ሴቶች ልጆችን ወደ ሮቤን ደሴት የቀድሞ ወህኒ ቤት መላክ ነው የሚል አቋም የሚያቀነቅን ፓርቲም በዚህ ምርጫ ሊወዳደር ተዘጋጅቷል።
ወንጀልና ግድያው የሚቆምበትን ብቸኛ መንገድ ልንገራችሁ። በእኔ መንግስት ሰው የገደለ ይገደላል። ህግና ስርዓት እንዲከበር እንፈልጋለን። በሀገራችን ህግና ስርዓት ወደ ነበረበት ቦታ መመለስ አለበት።
የፓትሪዮቲክ አላያንስ አገር ወዳዶች ህብረት የተባለ ትንሽ ፓርቲ መሪ በአንድ ወቅት በዘረፋ ወንጀል 17 ዓመታት ታስረው የቆዩት ጌይተን መኬንዚ ናቸው። ከጥቂት ወራት በፊት በደጋፊዎቻቸው ስብሰባ ላይ ሲናገሩ ነው የተሰሙት። በዓለም ዙሪያ በተለያዩ ሀገሮች እንዳሉት የዜጎችን ብሶቶች አንግበው የሚንቀሳቀሱ ህዝበኛ መሪዎች ሁሉ መኬንዚም ራሳቸውን በልሂቃኑና በሙሰኞቹ ትላልቆቹ ፓርቲዎች ላይ የተነሳው መሪ ነኝ ብለው ቀርበዋል። ደቡብ አፍሪካ ውስጥ የሞት ቅጣት ውሳኔ የቀረ ሲሆን መኬንዚ ተመልሶ ስራ ላይ እንዲውል ነው የሚፈልጉት። ከተመረጡ ልጆች በትምህርት ቤቶች ስለ እግዚአብሔር ክብርና ፍቅር ትምህርት እንዲሰጣቸው አደርጋለሁ እያሉም ቅስቀሳ እያካሄዱ ነው። ትልቁ የመኬንዚ መፈክር ግን ስደተኞችን የሚመለከተው ነው። መኬንዚ ከሌሎች የአፍሪካ ሀገሮች በህገወጥ መንገድ ተጉዘው የገቡ ፍልሰተኞች ላይ ዘመቻ ከፍተዋል። በሀገራችን የስራ አጥ ቀውስ ያመጡብን ወንጀል እንዲስፋፋ ያደረጉም እነሱ ናቸው በማለት ስደተኞቹን ለአብዛኛው ችግር ተጠያቂ ያደርጓቸዋል። ድንበሩን በግንብ ማጠር አለብን የሚል ሀሳብ ያመነጩበትም ጊዜ ነበር። የፖለቲካ ተንታኟ ቴሳ ዶምስ ደቡብ አፍሪካ ውስጥ የፖለቲካ ጉዳዮችን በሚመለከት የሚደረጉ ንግግሮች ዩናይትድ ስቴትስ ውስጥ በድጋሚ እየተወዳደሩ ባሉት በቀድሞ ፕሬዚደንት ዶናልድ ትራምፕ ዘመነ መንግስት ከነበረው ንግግር ጋር ተመሳሳይ ሆኖ እንደሚያገኙት ይናገራሉ።
በዚህ ሀገር ምርጫም የትራምፕ አይነት እንቅስቃሴ እየመጣ መሆኑ በግልጽ መታየት የጀመረ ይመስለኛል። የታወቁትን ትላልቆቹን የፖለቲካ ፓርቲዎች የሚገዳደሩ ብቅ እያሉ ነው። ምክንያቱም ትላልቆቹን ፓርቲዎች ከኛ ይራቁ ናቸው፣ አያነጋግሩንም፣ ለእኛ ተጠያቂዎቻችንም አይደሉም የሚል አስተሳሰብ ስላላቸው ነው።
ደቡብ አፍሪካ ውስጥ በደጋፊ ብዛት ሶስተኛ የሆነው የፖለቲካ ፓርቲ የኢኮኖሚ ነጻነት ታጋዮች ፓርቲ ሲመሰረት ጀምሮ የሕዝብን ብሶት አንግቦ ደጋፊዎቹን ለሁከት በመቀስቀስ የሚታወቀው ነው። መሪው ባለቀይ ኮፍያው ጁልየስ ማሌማ ሲሆኑ በጥላቻ ንግግርና በደጋፊዎች ስብሰባ ላይ ጥይት በመተኮስ ሁለት ጊዜ ክሶች የተመሰረቱባቸው ሰው ናቸው። ፓርቲያቸው ኢኤፍኤፍ ስር ነቀል የምጣኔ ሀብት ለውጥ እንዲካሄድ የሚታገል ሲሆን የግል መሬቶችና ባንኮች በመንግስት እንዲወረሱ ይፈልጋል። የፍልስጤሙን ታጣቂ ቡድን ሐማስን ማስታጠቅ አለብን ሲሉም ተደምጠዋል። ሌላው ተፎካካሪ ፓርቲ ኤምኮቱ ውሱዝዌ ወይም ኤምኬ ፓርቲ ነው። በምርጫው ሶስተኛ ወይም አራተኝነትን ያገኛል ተብሎ የሚጠበቀው ፓርቲ የህዝብ ብሶቶችን አንግቦ የሚንቀሳቀስ ህዝበኛ ፓርቲ ሲሆን የሚመራውም በቀድሞ የሀገሪቱ ፕሬዚደንት በጄኮብ ዙማ ነው። ይሁን እንጂ እሳቸው እንደ አውሮፓውያን የዘመን አቆጣጠር በ2021 ዓመተ ምህረት ፍርድ ቤትን በመዳፈር ወንጀል የእስራት ቅጣት የተወሰነባቸው በመሆናቸው በምርጫው ለመወዳደር አልቻሉም። ዙማ ከዛ አስቀድሞ እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ከሙስና በተያያዘ ቅሌት ተወንጅለው የግዳቸውን ስልጣናቸውን መልቀቃቸው ይታወሳል። ዙማ ከዚሁ ተያይዞ በቀድሞ ፓርቲያቸው በኤንሲ ላይ ቂም ይዘዋል። ዙማ በብዙ ጥፋቶች የተወነጀሉ ይሁኑ እንጂ በትውልድ ክፍለ ሀገራቸው በኳዙሉ ናታል በወገኖቻቸው በዙሎች ዘንድ አሁንም ትልቅ ድጋፍ እንዳላቸው ነው የሚነገረው። ዙማ በቅርቡ ባንድ የፓርቲያቸው የምረጡኝ ዘመቻ ላይ ባደረጉት ንግግር ተራማጁን የሀገሪቱን ህገ መንግስት የነጮች ህግ ሲሉ ከጠሩት በኋላ የበለጠ ስልጣን ለባህላዊ መሪዎችና አለቆች መሰጠት አለበት ሲሉ ተሰምተዋል። ለተመሳሳይ ጾታ አፍቃሪዎችና ለሌሎችም የተለያዩ ጾታዊ ማንነቶች ያሏቸው ግለሰቦች በህገ መንግስቱ የተረጋገጠውን መብት ሲዘልፉም ተሰምተዋል። ዙማ ደቡብ አፍሪካ ውስጥ ታዳጊ ሴቶች ልጆች ያለ እድሜያቸው ለልጅ እናትነት መጋለጥን በተመለከተ ይህንን ችግር ለመቅረፍ ሮቤን ደሴት ወዳለው የቀድሞ ወህኒ ቤት ተወስደው እዚያው ትምህርታቸውን እንዲከታተሉ ይደረግ የሚል ሐሳብ ሲያመነጩም የተሰሙበት ጊዜ አለ። ቀኝ ክንፉ የደቾች ተወላጆች አፍሪካነሮች ፓርቲው ፍሪደም ፍሮንት ፕለስ ደግሞ ምዕራብ ኬፕ ክፍለ ሀገር እንድትገነጠል የሚፈልገው ነው። ተንታኞች እንደሚሉት የዛሬቱ ደቡብ አፍሪቃ ለህዝበኛ ፓርቲዎች መፈልፈል የተመቸች ሀገር ነች። በስራ አጥነት ብዛት ከዓለም አንደኛ ነች። ብዙ ህዝቧ የሚኖረው በድህነት አረንቋ ውስጥ ነው። ህዝቡ በየቀኑ መብራት ይቆራረጥበታል። ግድያና ጾታዊ ጥቃትም በብዛት ነው የሚፈጸመው። ቴሳ ዱምስ እንደሚሉት ህዝቡ ተንገፍግፏል።
ሰው ድክም ብሎታል። ቶሎ ለችግሩ መፍትሄ የሚያገኙ ሰዎች ይመጡለት እንደሆነ ማወቅ ብቻ ነው የሚፈልገው። ማድረግ የሚገባውን ሁሉ አድርጎ ለችግሩ መፍትሄ ለማምጣት ዝግጁ የሆነ ሰው ነው የሚሻው።
ሳምንት የሚካሄደው ምርጫ ወሳኝ ነው። በአንዳንድ የህዝብ አስተያየት ግምገማዎች መሰረት ከ30 ዓመታት በፊት ከዘር መድሎ ስርዓት የተላቀቀችውን ሀገር ሲያስተዳድር የኖረው የአፍሪካ ብሔራዊ ኮንግረስ ከህዝቡ ድምፅ 50% ለማግኘት ተስኖት ከሌላ ፓርቲ ጋር ጥምረት ለመመስረት ይገደድ ይሆናል። የሚያሳስበው ትናንሽ ህዝበኛ ፓርቲዎች እንዳሸን በፈሉባት ሀገር ጥምረት የሚፈጥረው ከማንኛው ፓርቲ ጋር ነው የሚለው ነው።
በተከታይ ደግሞ የሞስኮና የቤጂንግ ግንኙነት ወደ ቻይና ማጋደሉን ተንታኞች መግለጻቸውን ጠቅሶ የአሜሪካ ድምጹ ሄነሪ ሪጅዊን የላከው ዘገባ ነው። እንግዶ ወልድ ያቀርበዋል።
የሩሲያው ፕሬዝደንት ቭላድሚር ፑቲን ቤጂንግ ሲገቡ የቻይናው ሺጂንፒንግ አቅፈው በመቀበል ሁለቱ አገራት ዲፕሎማሲያዊ ግንኙነት የጀመሩበትን 75ኛ ዓመት ያከበሩና ደመቅ ያሉ ዲፕሎማሲያዊ ክንውኖች ላይም እንዲገኙ አድርገዋል። ፕሬዚደንት ሺ ሁለቱ ሀገራት ስላሏቸው የጋራ ጥቅሞች በተመለከተ ይህን ብለዋል።
በጋራ ጥቅሞቻችን ላይ ያለን ትብብር ማስፋፋት፣ በዓለም የኃይል ሚዛን እንዲጠበቅ፣ የኢኮኖሚ ትስስሩ ሚዛኑን የጠበቀ እንዲሆን ማድረግ ሁለቱ ሀገራት የመረጡት ስልታዊ የትብብር መንገድ ነው።
ፑቲን በበኩላቸው በሁለቱ ሀገራት መካከል እየጨመረ ያለውን የንግድ ግንኙነት አድንቀዋል። እርሳቸው እንዳሉት በሩሲያና በቻይና መካከል በዓመት 240 ቢሊዮን ዶላር የሚደርስ ልውውጥ አለ።
የቻይናን ኢኮኖሚ፣ የንግድ ተቋማትን፣ ከተሞችን ከከባቢ ጋር የተስማማና ዋጋው ተመጣጣኝ የሆነ የማያቋርጥና አስተማማኝ ኃይል ለማቅረብ ሩሲያ ዝግጁ ነች።
ፑቲን በቻይና ያደረጉት ጉብኝት የመጣው ሺጂንፒንግ በአውሮፓ ጉብኝት ባደረጉ ከቀናት በኋላ ነበር። በዛም ሳሉ የአውሮፓ ህብረት መሪዎች ሺጂንፒንግ ሩሲያ በዩክሬን ላይ የምታደርገውን ጦርነት መደገፍ እንዲያቆሙ ጠይቋቸዋል። የጂኦፖለቲካ ተንታኟ ቬሌና ቻካሮቫ እንደሚሉት አውሮፓውያኑ የተሳካላቸው አይመስልም።
ቻይና ፕሮቫይድስ ዘ ሜይን ላይፍላይን ፎር ራሺያ በት
ቻይና የሩሲያ ወሳኝ ድጋፍ የምታደርግ አገር ናት። ቻይና ሩሲያ በዓለም እንዳትገለል ያደረገች ሀገር ናት። ረጅም ጊዜ የሚወስድ ነገር ግን የምታሸንፈው ጦርነት ውስጥ እንዳለች ሩሲያ በይፋ አስታውቃለች። በግልጽ እንደምናየው ቻይናም ከሩሲያ ጎን ቆማለች።
ይህ የሁለቱ ሀገራት ትብብር ከዩክሬን ባለፈ የሚያመለክተው ነገር እንዳለ ተንታኛዋ ጨምረው ተናግረዋል።
እንዲህ አይነቶቹ ጦርነቶች አሁን በዩክሬን እንዳለው አይነት ጦርነት፣ በተመሳሳይም በመካከለኛው ምስራቅ ያለው ጦርነት እንዲሁም በኢንዶ ፓሲፊክ እንዳለው ውጥረት፣ እነዚህ ወታደራዊ ግጭቶችና ጦርነቶች አሜሪካ ባንድ ወገን፣ ሩሲያና ቻይና በሌላ ሆነው ቀዝቃዛው ጦርነት ክፍል 2 እየጀመሩ መሆኑን የሚያሳይ ነው።
ሺ እና ፑቲን የጂኦፖለቲካ ዓላማቸው የተጋመደ መሪዎች ናቸው። የፈላጭ ቆራጭ አመራራቸው ደግሞ ለዲሞክራሲው ማህበረሰብ አደጋ ደቅነዋል የሚሉት ደግሞ በጂኦፖለቲካ ጉዳይ ላይ ጸሐፊ የሆኑት አን አፕልባም ናቸው።
ዲሞክራሲያዊውን ዓለም፣ ዲሞክራሲያዊ ቋንቋን፣ ነጻነት፣ ፍትህና የህግ የበላይነትና ግልጽነት አይወድም። ከፈላጭ ቆራጩ ወገን በዲሞክራሲያዊው ዓለምና አጋሮቹ እንዲሁም ዜጎች ላይ ስጋት ደቅነዋል። ያንን መጋፈጥ አለባቸው።
ተንታኞች እንደሚሉት የሁለቱ ግንኙነት ወደ ቻይና ያደላ ነው። በድጋሚ አን አፕልባም፣
They may have an interest in weakening Russia.
ሩሲያን ለማዳከም ይፈልጉ ይሆናል። የደከመች ሩሲያ ጋዝና ነዳጅ በርካሽ ልትሸጥላቸው ትችላለች። የደከመች ሩሲያን በቀላሉ የሚታዘዝ አጋር ማድረግ ይቻላል። ይህንን ተስፋ አድርገው ሊሆን ይችላል።
በመጪው ጥቅምት በሩሲያ በሚደረገው የብሪክስ ጉባኤ ፑቲን በተራቸው ሺ ጂንፒንግን ይቀበላሉ። ሁለቱ መሪዎች አዲስና ሌሎች ተጨማሪ ልዕለ ኃያላን ያላትን ዓለም ማየት ይሻሉ። ሄንሪ ሪጅዌል ለላከው ዘገባ እንግዶልን ነኝ፣ ዋሽንግተን ዲሲ።
ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። ኬኔዲ አባተ እንደሚከተለው አዘጋጅቶታል።
በዩጂን ኦሪገን ቅዳሜ ግንቦት 17 ቀን በተካሄዱ የሴቶች 5000 ሜትር እና 1500 ሜትር የዳያመንድ ሊግ ውድድሮች ኢትዮጵያውያን አትሌቶች ድል ሲቀናቸው በ10000 ሜትር የለተሰንበት ግደይ ክብረ ወሰን ተሰብሯል። ኢትዮጵያውያን አትሌቶች ከአንደኛ እስከ ስምንተኛ ያለውን ደረጃ በያዙበት በሴቶች 5000 ሜትር ጽጌ ገብረሰላማ በ14 ደቂቃ ከ18.76 ሰከንድ አንደኛ ስትወጣ እጅጋየው ታየ በ14 ደቂቃ ከ18.92 ሰከንድ ሁለተኛ፣ ፍሬወይኒ ኃይሉ ደግሞ ሶስተኛ ወጥተዋል። በ1500 ሜትር ሴቶች ውድድር ኢትዮጵያዊቷ አትሌት ድሪቤ ወልተጂ በቅደም ተከተል አውስትራሊያዊትና አሜሪካዊት አትሌቶችን አስከትላ 3 ደቂቃ ከ53.75 ሰከንድ በሆነ ጊዜ አንደኛ ደረጃን ይዛ አጠናቃለች። በሴቶች 10000 ሜትር ደግሞ ኬንያዊቷ ቢያትሪስ ቺቤት የርቀቱን የዓለም ክብረ ወሰን በመስበር አሸንፋለች። ርቀቱን 28 ደቂቃ ከ54.14 ሰከንድ በሆነ ጊዜ አጠናቀቀች። ቀቀችው ቺቤት ኢትዮጵያዊቷ ለተሰንበት ግዴይ በአውሮፓውያኑ 2021 29 ደቂቃ ከ01.03 ሰከንድ በሆነ ጊዜ ይዛው የነበረውን ክብረ ወሰን በ7 ሰከንዶች ማሻሻሏን የዓለም አትሌቲክስ መረጃ ያመለክታል። በቅዳሜው የዩጂን ዳያመንድ ሊግ የ10000 ሜትር ኢትዮጵያዊቷ ጉዳፍ ጸጋይ በ29 ደቂቃ ከ05.92 ሰከንድ የምን ጊዜም ሶስተኛውን ፈጣን ሰዓት በማስመዝገብ ሁለተኛ ወጣለች። ሶስተኛ የወጣችው ኬንያዊቷ ሊሊያን ሬንጌሩክ ናት። በሌላ የአትሌቲክስ መረጃ አትሌት ትዕግስት አሰፋ መስከረም ወር ላይ 2 ሰዓት ከ11 ደቂቃ ከ53 ሰከንድ በሆነ ጊዜ በበርሊን ማራቶን ያስመዘገበችው የዓለም ክብረ ወሰን በዓለም አትሌቲክስ ጸድቋል። ቅዳሜ ዕለት የከተማ ተቀናቃኙንና የእንግሊዝ ፕሪምየር ሊግ አሸናፊውን ማንቸስተር ሲቲን በማሸነፍ የኤፍኤ ዋንጫን ያነሳው የማንቸስተር ዩናይትድ ቡድን በብዙ የእግር ኳስ ተንታኞች አድናቆትን አግኝቷል። ከነዚህ መካከል የሆነው አለን ሼረር ይህ ማንቸስተር ዩናይትድ አመቱን በሙሉ የት ነበረ የሚል ጥያቄ በማንሳት አድናቆቱን ገልጿል። ማንቸስተር ዩናይትድ ሲቲን 2 ለ1 በማሸነፍ ዋንጫውን ቢያነሳም የኤሪክ ቴን ሃግ የኦልትራፎርድ ቆይታ ግን እልባት አላገኘም። ዩናይትድ የኤፍኤ ዋንጫን ማሸነፍ ፉን ተከትሎ ምንም እንኳን በፕሪሚየር ሊጉ 8ኛ ሆኖ ቢያጠናቀቅም ቼልሲን ወደ ኮንፈረንስ ሊግ አውርዶ ኒውካስልን ደግሞ ከአውሮፓ ውድድር ውጪ አድርጎ ወደ ዩሮፓ ሊግ ገብቷል። ውጤቱ ምንም ይሁን ምን ከኤፍኤ ዋንጫው ጨዋታ በኋላ ቴንሃግ ከአሰልጣኝነት እንደሚሰናበት በሰፊው የተዘገበ ቢሆንም የአሰልጣኙን ቆይታ ለመወሰን የሚያስችል የክለቡ የውድድር አመት ግምገማ መካሄድ ጀምሯል። የማንቸስተር ዩናይትድ ከፍተኛ ባለሙያዎች የውድድር ዘመኑን መገምገም እንደጀመሩ በትናንትናው ዕለት የወጡ ዘገባዎች ያመለክታሉ። በዋናነት የኤሪክ ቴን ሃግ የወደፊት እጣ ፈንታ የሚታወቅበት ነው የተባለው የግምገማ ውጤት በሳምንት ጊዜ ውስጥ ይፋ እንደሚሆንም ይጠበቃል። ዩናይትድ ወጥና የተሻለ የውድድር አመት ላለማሳለፉ የክለቡ ቋሚ ተሰላፊ የሆኑ በርካታ ተጫዋቾች ለረጅም ጊዜ በጉዳት ማሳለፋቸውን በምክንያትነት የሚያቀርበው ቴን ሃግ በማንቸስተር ዩናይትድ ቤት ካልተፈለኩ ወደ ሌላ ክለብ ሄጄ ዋንጫዎችን ማሸነፍ እችላለሁ ሲል ተደምጧል። የ የኤፍኤ ዋንጫን ማሸነፉን ተከትሎ በርካታ ደጋፊዎች አሰልጣኙ እንዲቆይ ድጋፋቸውን በማሰማት ላይ ይገኛሉ። ይሁን እንጂ በአውሮፓውያኑ 2016 ሉዊ ቫናልን ከኤፍኤ ድል በኋላ ያሰናበተው ዩናይትድ በአንድ አስደናቂ የዋንጫ ጨዋታ ላይ ተመስርቶ ቴንሃግን ሊያቆየው እንደሚችል እርግጠኛ መሆን አይቻልም ሲሉ ተንታኞች አስተያየታቸውን ሰጥተዋል። የግብፁ ሃያል ክለብ አልአህሊ በካይሮ ፍጻሜ ጨዋታ የቱኒዚያውን ኤስፔራንስን 1-0 በማሸነፍ በራሱ የተያዘውን የአፍሪካ ሻምፒዮንስ ሊግ ክብረ ወሰን ያሻሻለበትን 12ኛውን ዋንጫ አንስቷል። ከሳምንት በፊት በቱኒዚያ የተካሄደው የመጀመሪያው ዙር የሁለቱ ክለቦች ጨዋታ ያለ ግብ የተጠናቀቀ ሲሆን በካይሮው የመልስ ጨዋታ ገና በ4ኛው ደቂቃ የኤስፔራንሱ አማካይ አሆሉ በራሱ መረብ ላይ በንክኪ ያስቆጠራት ግብ አልአህሊን አሸናፊ አድርጋለች። አልአህሊ የዘንድሮውን ጨምሮ 4 ተከታታይ የአፍሪካ ሻምፒዮንስ ሊግ ዋንጫዎችን ያነሳ ሲሆን በድምሩ 12 ጊዜ ዋንጫውን በማንሳት የሚገዳደረው ክለብ አልተገኘም። አልአህሊና ኤስፔራንስ በዩናይትድ ስቴትስ በመጪው ሰኔና ሐምሌ ለሚካሄደውና 32 ክለቦች ለሚሳተፉበት የዓለም የክለቦች ዋንጫ አፍሪካን ከሚወክሉ 4 ክለቦች መካከል ናቸው። ስፖርተኞችን በተለያየ መልኩ ያሳተፈ እየተወሳሰበ የመጣው የስፖርት ውርርድ ወይንም ቤቲንግ በመባል የሚታወቀው ቁማር አዳዲስ የክስ ዜናዎችን ማሰማቱን ቀጥሏል። የዌስትሃም አማካይ ሉካስ ፓኬታ የውርርድ ገበያ ላይ ተጽዕኖ ለማድረግ ሆን ብሎ ቢጫ ካርዶችን ተመልክቷል በሚል ክስ ቀርቦበታል። ተጫዋቹ የእንግሊዝ እግር ኳስ ማህበር ህግ E5 እና F3ን በመጣስ በፈጸመው የስነ ምግባር ጉድለት ተከሷል ሲል ማህበሩ ሐሙስለት በሰጠው መግለጫ አስታውቋል። ፓኬታ በ2022-23 የውድድር ዓመት በ4 ጨዋታዎች ላይ ሆን ብሎ የቢጫ ካርድ ተመልክቷል ነው የተባለው። በክሱ ላይ ተጫዋቹ ከስፖርት ውርርድ አንድ ወይንም ከዚያ በላይ ሰው ጥቅም እንዲያገኝ ለማድረግና የውርርድ ገበያውን ለመጉዳት ሆን ብሎ ዳኛው ካርድ እንዲያሳየው ቀጥተኛ ጥረት አድርጓል ተብሏል። ፓኬታ እስከ ሰኔ 3 ድረስ ለክሱ ምላሽ እንዲሰጥም ታዟል። ተጫዋቹ ግን በኢንስታግራም ገጹ ላይ ክሱን እንደማይቀበለው አስታውቋል። ሁሉንም ክሶች ሙሉ በሙሉ አልቀበልም፣ ስሜን ለመጠበቅም በሙሉ አቅሜ እፋለማለሁ ብሏል። ክለቡ ዌስትሃም ባወጣው መግለጫ ደግሞ በሂደቱ ከተጫዋቹ ጋር እንደሚቆም አመልክቷል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምሽቱ ዝግጅቶቻችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በየዓመቱ በግንቦት ወር የመጨረሻው ሰኞ አሜሪካውያን የመታሰቢያ ቀንን ያከብራሉ በማለት ይጀምራል የዕለቱ ርዕሰ አንቀጽ። ዕለቱ በውትድርና አገልግሎት ላይ አገራቸውንና ዓላማቸውን በመጠበቅ የተሰዉት ወንዶችና ሴቶች የሚታሰቡበትና መሥዋዕትነታቸው በክብር የሚዘከርበት ዕለት ነው ሲልም ጽሑፉ አመልክቷል። በርዕሰ አንቀጹ ጽሑፍ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሚከተለውን መልእክት አስፍረዋል። እዚህ አርሊንግተን ውስጥ ጸጥ ባለው መደዳውን በሞገስና በክብር ተኝተዋል። በአውሮፓ የመቃብር ስፍራዎች፣ በአገራችን መካነ መቃብሮች፣ በትናንሽና በትላልቅ ከተሞች ውስጥ ሁሉንም በጀግንነት የተጋፈጡ፣ ሁሉንም ነገራቸውን ለአደጋ የሰጡና በሰው ልጅ ታሪክ ውስጥ ከሌሎች በተለየ መልኩ የዩናይትድ ስቴትስን እሴት ለመጠበቅና ለመከላከል ሁሉን ነገራቸውን ያበረከቱ የአሜሪካ ውድ ሴት ልጆችና ወንዶች ልጆች፣ እያንዳንዱ ትውልድ የዴሞክራሲን ገዳይ ጠላቶች ማሸነፍ አለበት። በየትውልዱ እኛ እነሱ ለምናከብረው ደማቸውን ለማፍሰስ ፈቃደኞች የሆኑ ጀግኖች ይወለዳሉ። የእኛ ዴሞክራሲ በጉዞአችን ላይ ባጣናቸው ሰዎች የተቀደሰ፣ እንደ አገር የተበረከተልን ትልቁ ስጦታችን ነው። ይህ የዘመናችን ተልእኮ ነው። ለእነርሱ ያለን መታሰቢያ ለአፍታ ቆም ብለን የምንጸልይበት ቀን ብቻ መሆን የለበትም። ለመስራት፣ ለመሰባሰብ፣ ለተከፈለው ዋጋ ብቁ ሆነን ለመገኘት የዕለት ተዕለት የምናሳየው ቁርጠኝነት መሆን አለበት።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮችና ተመልካቾች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪያችን ኤልያስ አስማረ እንዲሁም ዋና አዘጋጅ ጽዮን ግርማ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ዳግም እንገናኛለን። ሰላም ደሩ።